የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ማክሰኞ ነሐሴ 28 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ አእላፍ ቀሲስ በላይ መኮንን ገለጹ።
ሌላ ቅዱስ ሲኖዶስ ለመመስረት አይደለም፣ ሌላ ቃልና ሕግ ለማውጣት አይደለም። እንደውም ምንም ሳይጨመር ሳይቀነስ በበፊቱ በቤተ ክርስቲያን የሚሰራ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ምላሽ ሰጥተዋል።
መዋቅሩን ሳይጥስ ሲኖዶሳዊ መመሪያን፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያኒቷ መዋቅር፣ አህጉረ ስብከቶችን፣ አጥቢያ ቤተ ክርስቲያንን፣ ወረዳን ሳይስት ሳይለቅ ባለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት።
የዚህ ዘገባ ዝርዝር ቆየት ብሎ ይደመጣል። በማህበራዊ ድረገጽ ከ420,000 ብር በላይ በማሰባሰብ ከ1500 በላይ ተማሪዎችን የደገፉ ሰዎችንም ይዘናል። አብራችሁን እስከ ማብቂያው ዝለቁ። የሙዚቃ ምርጫም ታዳምጣላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
በወልቃይትና ቃፍታ ሁመራ ያንበጣ መንጋ መከሰቱን የትግራይ ግብርና ቢሮ አስታወቀ። በቢሮው የተባይ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ በምብርሃቶም ገብረ ሚካኤል ያንበጣውን መንጋ አይነትና ለመከላከል እየተደረጉ ያሉ ጥረቶችን ለአሜሪካ ድምፅ ራዲዮ አጋርተዋል።
ወልቃይት አካባቢ የታየው ትልልቅ ዛፎችን የሚበላ ማለት ነው። ቃፍታ ሁመራ አካባቢ የታየ ደግሞ የበረሃ አንበጣ የሚለው ሰው ላይ ያጠቃ የሚችል ነው። ግን በእርግጥ አሁንም ቢሆን ተፈላ ተቆሎች ላይ ነው እየታየ ያለን። ስለዚህ በተገኘበት ቦታ አሁን ወዲያውኑ የመከላከል ስራ ነው። በሌላ አካባቢ ደግሞ እንዳይኖር ደግሞ በሁሉም አካባቢዎች የፍተሻ ስራ ነው። በተለይ በደቡብ ትግራይ በአላማጣ ራያ አዘቦ እና የምስራቃዊ ላይ አካባቢዎች ላይ በስፋት ፍተሻ ስራዎች እየተሰሩ ነው ያሉት።
ዘገባውን ያደረሰን አለም ፍስሀ ነው።
በማዕከላዊ ቻይና ትላንት በአንደኛ ደረጃ ትምህርት ቤት በተከፈተ ጥቃት 8 ተማሪዎች እንደተገደሉ ተዘግቧል። ቾን ያንጎፖ በተባለው በሁበይ ክፍለ ግዛት በሚገኝ መንደር ላይ በተካሄደው ጥቃት 2 ሌሎች ልጆች ቆስለዋል። አንድ የ40 ዓመት ዕድሜ ሰው ጥቃቱን በመፈጸም ተጠርጥሮ መያዙን የፖሊስ መግለጫ ጠቁሟል። ፖሊስ ጥቃቱ እንዴት እንደተፈጸመ የገለጸው ነገር የለም። ይሁንና ከቅርብ ዓመታት ወዲህ ጩቤ የያዙ አጥቂዎች በቻይና ትምህርት ቤቶች በርካታ ተማሪዎችን ገድለዋል ወይም አቁስለዋል ተብሏል።
የኢራን ፕሬዚዳንት ሐሰን ሮሃኒ ሀገራቸው ከዩናይትድ ስቴትስ ጋር እንደማትነጋገር ዛሬ ገልጸዋል። ሮሃኒ ለሀገራቸው ምክር ቤት ባደረጉት ንግግር ድርድር ሊኖር የሚችለው ዩናይትድ ስቴትስ በኢራን ላይ የጣለችውን ማዕቀብ ካነሳች ብቻ ነው ብለዋል። እንደዛም ሆኖ ከአራት ዓመታት በፊት የዓለም አቀፉን የኒውክሌር ስምምነት የፈረሙት ሀገሮች የሚሳተፉበት መሆን አለበት ማለታቸው ተዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገው ስምምነት ይዘትን በመቃወም ባለፈው ዓመት ከውሉ ወጥተዋል። ከኢራን ጋር የተደረገውን የኒውክሌር ስምምነት የፈረሙት ሌሎች ሀገሮች ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመንና የአውሮፓ ህብረት ናቸው።
ከባድ ተቃውሞ የገጠማቸው የሆንግ ኮንግ ዋና ስራ አስፈጻሚ ኬሪ ላም ከተማይቱን ለሶስት ወራት ያህል ሲያናጋ የቆየው ተቃውሞ እንዲቆም ሲባል ከስልጣናቸው የመውረድ እቅድ እንደሌላቸው ዛሬ አስታውቀዋል። ከስልጣን እንዳይወርዱ ያስቆሟቸው የቻይና ባለስልጣኖች ናቸው የሚለውን ወሬም አልተቀበሉትም። ከተማይቱን የገጠማትን ችግር በራሴ መፍታት ፍላጎት ነው ያለኝ ማለታቸውም ተዘግቧል። ላም ይህንን ያሉት የሮይተርስ የዜና አገልግሎት ላወጣው ዘገባ ምላሽ ነው። ኬሪ ላም ባለፈው ሳምንት ከንግድ መሪዎች ቡድን ጋር ሲነጋገሩ ተቃውሞ ያስነሳው አክራሪ ሕግ በማውጣት ትርምስ ፈጠርኩ ያሉበት ድምጽም ተቀርጿል ይላል የሮይተርስ ዘገባ። ላም አያይዘው አማራጭ ቢኖረኝ ለ በተግባሪ ቅርታ ጠይቄ ከስልጣን እሰናበታለሁ ብለዋል የሮይተርስ ዘገባ ነው። ለአም ዛሬ ለጋዜጠኞች በሰጡት መግለጫ ግን ከቻይና የንግድ መሪዎች ጋር ከስልጣን ስለመውረድ ጉዳይ የመነጋገር ሐሳቡም አልነበረኝም ብለዋል። ቻይና ከስልጣን እንዳይወርዱ ከልክላቸው እንደሆነ ሲጠየቁ ከስልጣን የመሰናበት ጥያቄ ለማዕከላዊ ህዝባዊ መንግስት አቅርቤ አላውቅም ብለዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ዓመት በሚደረገው የአሜሪካ ፕሬዚዳንታዊ ምርጫ ሊያሸንፉ ይችላሉ በሚል ተስፋ ቻይና ከአሜሪካ ጋር አዲስ የንግድ ስምምነት የማድረጉን ጉዳይ እንድታዘገይ ትራምፕ ዛሬ አስጠንቅቀዋል። ካሸነፉ የስምምነቱ ደረጃ ከባድ ይሆናል በማለት ዘተዋል። ከቻይና ጋር የጥርስን በጥርስ አይነት የቀረጥ ጦርነት ላይ ያሉት ትራምፕ ከቤጂንግ ጋር በምናደርገው ድርድር ዩናይትድ ስቴትስ በጥሩ ይዘት ላይ ትገኛለች ብለዋል። እነሱ ከዩናይትድ ስቴትስ ጋር በሚያደርጉት የንግድ መትረፍረፍ በመቶዎች ቢሊዮኖች የሚቆጠር ገንዘብ ከአሜሪካ በመዝረፍ ተግባራቸው ለመቀጠል ሲሉ ከአዲስ አስተዳደር ጋር መስራቱን ይመርጣሉ። ነገር ግን በመጪው ዓመት በአዲስ ፕሬዚዳንት እንደሚተኩበት ጊዜ ድረስ የሥራ ዕድሎችና ኩባንያዎችን ማድማቱ ረጅም ጊዜ ይሆናል ብለዋል።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብራችሁን ከአድማስ ተሻገሩ እንላለን።
አሁን ወደ ቀዳሚው የዕለት ርዕሳችን እናልፋለን። በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮሚኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ አላፍ ቀሲስ በላይ መኮንን ለአሜሪካ ድምጽ ገልጸዋል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቢ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው የቀረቡት ጥያቄ ተገቢ መሆኑ በአጠቃላይ ቤተ ክርስቲያናቱ ካለባት ችግሮች አንዱ መሆኑና አገልግሎቱንም ለማስፋፋት ከፍተኛ ጥረት እየተደረገ መሆኑን ገልጸው፣ ነገር ግን የብቻ ቤተ ክህነት ጽሕፈት ቤት ማቋቋም የሚለው ጥያቄ የቀረበበት መንገድ ቤተ ክርስቲያኒቱን ወደፊት ሊያፈራርስ የሚችል አደገኛ አካሄድ ነው ብለውታል። ከዚህ አንጻር ጉዳዩ አሳሳቢ በመሆኑም ሐሙስ ዕለት የቅዱስ ሲኖዶስ ለምልዓተ ጉባኤ ተጠርቷል ብለዋል። ሁለቱንም ወገን ያነጋገረቻቸው ጽዮን ግርማ ናት፣ እንደሚከተሉ ይቀርባል።
ሰሞኑን በማህበራዊና በሌሎች የሀገር ውስጥ መገናኛ ብዙሃን አነጋጋሪ ሆነው ከሰነባበቱት ጉዳዮች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም የሚጠይቁ የሃይማኖት አባቶች መግለጫ መስጠታቸውና ይህንን የሚቃወሙ መበራከታቸው ነው። ጽሕፈት ቤቱ እንዲቋቋም ጉዳዩን የሚያስፈጽመው አደራጅ ኮሚቴ ሰብሳቢ የሆኑት ሊቀ አእላፍ ቀሲስ በላይ መኮንን የኮሚቴው ጥያቄ ምን እንደሆነ ለአሜሪካ ድምጽ አስረድተዋል።
ጥያቄያችን ባጭሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ነው። ቤተ ክህነት ጽሕፈት ቤት ምን የሚያደርግ? ቤተ ክርስቲያኒቱ በክልል ደረጃ አቻ ጽሕፈት ቤት ይኑራት እንጂ ፓትርያርክ ሌላ መሾም አይደለም አላማ። ሌላ ቅዱስ ሲኖዶስ ለመስረት አይደለም። ሌላ ቀኖና ሕግ ለማውጣት አይደለም። እንደውም ምንም ሳይጨመር ሳይቀነስ በበፊት በቤተ ክርስቲያን ነው የሚሰራ። ይሄ ደግሞ መንግስትን አወጣጠር ተከትላ ስትሰራ ነው የኖረችው ቤተ ክርስቲያን።
ይህ ጥያቄ ከተነሳ ረዘም ያለ ጊዜ መቆጠሩን ምክንያቱ ደግሞ ገጠር ባሉ አብያተ ክርስቲያናት ሰዎች በቋንቋቸው መማር ባለመቻላቸው ቤተ ክርስቲያኒቱ እየተመናመነች ነው ከሚል የመነጨ እንደሆነ ገልጸው፣ ነገር ግን ጥያቄው ምላሽ ሊያገኝ አልቻለም ይላሉ።
16 ዓመት አስቆጠረ። ኮሚቴ ሲቋቋም ተግባር አልተለወጠም። ተግባሩ የለም። ይሄ ምናባዊ ሆነ እየቀረ ነው። በዚህ ውስጥ ደግሞ ምዕመናን ወጥቶ ቤተ ክርስቲያን ባዶን ቆመች። 1000 አባወራ የነበረበት ቦታ አሁን 100 ሰው፣ 200 አባወራ የነበረበት ሰው 1 ሰው ሙሉ ደግሞ ፕሮቴስታንት ሆኖ የተዘጋ ቤተ ክርስቲያናት ደግሞ መዓት 2 ወይ 3 10 አይደለም። እና ይሄ የተዘጋውን ቤተ ክርስቲያን ለመክፈት ይሄ መቋቋም አለበት። እኛ ደግሞ የክህነት ግዴታ አለብን። እዛ እያየ ይህን ችግር ለምሳሌ 4 ዓመት ነው እኔ የህዝብ እንባ ጠባቂ ሆኜ ከተሾምኩ በፓርላማ። በዚህ 4 ዓመት ውስጥ ያልደረስኩት ወረዳ የለም ኦሮሚያ ውስጥ። በየሄድኩበት ማልቀስ ብቻ ነው። ተዘጋች ቤተ ክርስቲያን ፈረሰች። ስለዚህ የፈረሰችን ቤተ ክርስቲያን መልሶ መገንባት ነው። ይሄ ነው
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው ጥያቄው ሳይሆን የቀረበበት መንገድና እንዲፈጸም የተጠየቀበት ሁኔታ አግባብ አይደለም ይላሉ።
ሊቃናፍ ቀሲስ በላይ መኮንንና በኦሮሚያ አገልጋይ ካህናት ጠርቶ በማንኛውም አካላት ጥያቄ ማቅረብ ክልክል ነው የሚል እምነት አይኖረኝም። ነገር ግን ጥያቄው በምን መልክ ይመለሳል? ጥያቄውን የሚመልሰው አካል ማን ነው? ጥያቄው እስኪመለስ እንዴት በትዕግስት መጠበቅ አለበት? የመልሱ አፈጻጸም ምን መሆን አለበት የሚለው እንጂ በጥቅሉ ጥያቄ መጠየቅ አግባብ ነው ወይ አግባብ አይደለም የሚለው ነገር አከራካሪ አይደለም። ቤተክርስቲያኗም ጥያቄ አትጠይቁ፣ ቅዱስ ሲኖዶስም ጥያቄ መቅረብ የለበትም የሚል አቋም አልሰማሁም፣ ሊኖርም አይችልም። ጥያቄው በኦሮሚያ የአፋን ኦሮሞ ቋንቋ አገልግሎት በአግባቡ እንዲሰጥና መንፈሳዊ አገልግሎቱን ህዝቡንም ደግሞ ከባዕድ አምልኮ ወደ ሌላ እምነት ከመወሰዱ ለመታደግ በክልሉ በአፋን ኦሮሞ ቋንቋ ሙሉ አገልግሎት እንዲሰጥ የኦሮሚያ ቤተ ክህነት መዋቅር ያስፈልጋል የሚል ነው። ይሄ ጥያቄ በመሰረቱ መነሻው ይሄ ይሁን እንጂ መነሻው ይሄ አይደለም። የመልካም አስተዳደር ችግሮች፣ የፍትሐዊ ሀብት ክፍፍል ባላንስ አለመሆን የአስተዳደራዊ ችግር መነሻ አለ። ይሄ እንደ ጠብታ ተጠራቅሞ የመጣ ዛሬ ጫፍ ላይ ወጥቶ እንዲህ መልክ የያዝ እንጂ መልኩን ቀይሮ ይምጣ እንጂ በጥቅሉ የምናየው የቤተ ክርስቲያኒቷ የመልካም አስተዳደር ችግር የፈጠረው ክፍተት ነው እንጂ ቤተ ክርስቲያኒቷ በኦሮሚያ ክልል ላይ ከሌሎች ክልሎች በተሻለ ሁኔታ የሚጠበቀውንና እንደተፈለገው ከክልሉ ስፋት፣ ከህዝቡ ስፋት ታላቅ ህዝብ በመሆኑ ከአገልግሎቱ ስፋት አኳያ የሚመጥን አገልግሎት ሰጥታለች ባይባልም ከሌሎች ክልሎች ባላነሰ መልክ በርካታ ስራዎች ተሰርተዋል። መሆን ያለበት ስራዎች ተሰርተዋል። ከክልሉ ስፋትና ከአገልግሎቱ ስፋት አኳያ በቂ የሆነ ትውልዱ እንደሚፈልገውና የመሬቱ ስፋት፣ የህዝቡ ስፋት እንደሚጠብቀው ሰፊ አገልግሎት ሊያገኝ አልቻለም። ይሄ ሊያድግልንና ሊስፋፋልን ይገባል። መዋቅሩን ሳይጥስ ሲኖዶሳዊ መመሪያን፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያኒቷ መዋቅር፣ አህጉረ ስብከቶችን፣ አጥቢያ ቤተ ክርስቲያንን፣ ወረዳን ሳይስት ሳይለቅ ባለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት። አሁን ግን በኦሮሚያ ክልል ቤተ ክህነት ለማቋቋም የሚለው ከፍተኛ ቅሬታን አስከትሏል፣ እንደ ጠቅላይ ቤተ ክህነትም እንደ ቅዱስ ሲኖዶስም።
መጋቤ ሰላም ቀሲስ ሰለሞን አያይዘው ቤተ ክርስቲያኒቱ በአጠቃላይ አስተዳደራዊ ችግር እንዳለባት ተገምግሞ ለዛ መፍትሄ የሚሰጥ ስራ እየተሰራ መሆኑን ገልጸው ይህ ጥያቄም በቤተ ክርስቲያኒቱ መዋቅር ስር የሚታይ እንጂ ለብቻው ተነጥሎ የሚታይ መሆን የለበትም ይላሉ። እንዲህ ያለ አካሄድ ቤተ ክርስቲያኒቱን ትልቅ አደጋ ውስጥ ይከታታል ብለዋል።
ቤተ ክርስቲያኒቷ መዋቅር አላት፣ ቅዱስ ሲኖዶስ አላት፣ ጠቅላይ ቤተ ክህነት አለ፣ አህጉረ ስብከት አለ፣ ወረዳ አለ፣ አጥቢያ ቤተ ክርስቲያን አለ። ይሄ ስትራክቸር ቅዱስ ሲኖዶሱ አውጥቶ የዘረጋው ነው። አዲስ ነገር ፈጥሮ ግን የኦሮሚያ ቤተ ክህነት ከተባለ ነገ ደግሞ የኦሮሚያ ሲኖዶስ፣ የኦሮሚያ ፓትርያርክ ወደሚለው እያደገ ዴቨሎፕ እየሆነ ይሄድና ቤተ ክርስቲያኒቷን ወዳልተፈለገ የመከፋፈል አደጋ ውስጥ ይከታታል። ይሄ በፍጹም በምንም ታምር ተቀባይነት የለውም። እኔ የማምንበት የኦሮሚያ ክልል በቂ በቋንቋው አይገለገልም፣ የአብነት ትምህርት ቤቶች ይስፋፉ፣ በአፋን ኦሮሞ ቋንቋ ለህዝቡ ተደራሽ እንዲያደርጉ የቋንቋ አገልጋዮች ይብዙ፣ ከፍተኛ በጀት ይመደብ፣ ህዝባችንን ከተለያየ እምነት ከመወሰድ ከደረቱና ከቤተክርስቲያኑ እቅፍ መውጣቱ አግባብ አይደለም። የሀብት ክፍፍሉ፣ ልማቶች፣ የአብነት ትምህርት ቤቶች፣ በመዋቅር ላይ ያሉ ኃላፊዎች በእኩል ፍትሐዊ በሆነ አመዳደብ ይመደቡ የሚለውን ጥያቄ እጋራለሁ። ግን የኦሮሚያ ቤተ ክህነት ከተባለ ቤተ ክህነት እኮ እኛ መዋቅር ዘርግተናል እኮ አርሲ ሀገረ ስብከት ላይ በብፁዕ አቡነ ያሬድ ጠቅላይ ስራ አስኪያጅ በሚመራው ሀገረ ስብከት የኦሮሚያ ቤተ ክህነት እኮ ነው በክልሉ የተቋቋመው።
ጉዳዩ አሳሳቢ በመሆኑም ሲኖዶሱ ውሳኔ ይሰጥበታል ብለዋል።
ቅዱስ ሲኖዶስ ወቅታዊ የቤተ ክርስቲያን ዙሪያ ጉዳይ ምልዓተ ጉባኤ እንዲጠራ በሀገር ውስጥ ያሉ አባቶች እንዲጠሩ ከቅዱስ ሲኖዶስ ጽሕፈት ቤት መጥሪያ ወጥቶ ለአባቶች ተልኳል። ብፁዓን አባቶችን ከአህጉረ ስብከት ለሁለት ነገሮች፣ አንደኛ በነገ ዕለት ነሐሴ 29 የአራተኛውን የኢትዮጵያ ፓትርያርክ የብፁዕ ቅዱስ አቡነ መርቆሬዎስ 31ኛ ዓመት በዓለ ሲመትና የሁለቱ ሲኖዶሶች ወደ አንድ መምጣት አንደኛ ዓመትን አስመልክቶ በታላቅ ድምቀት ስለሚከበር አባቶች በዚሁ በዓል ላይ ይገኛሉ። በማግስቱም ደግሞ በወቅታዊ ሁኔታዎች ይህንኑ አስመልክቶ ምልዓተ ጉባኤ መክሮ ለተጠየቁትን ጥያቄዎች እየተደረጉ ላሉትን ነገሮች መልስ በመስጠትና ዘላቂ መፍትሄ በመስጠት መመሪያም ውሳኔም ይሰጣል ብለን እንጠብቃለን።
ከሲኖዶስ ውሳኔ በኋላም ጉዳዩን ልባት ያገኛል የሚል እምነት እንዳላቸው ገልጸው ዝርዝር ማብራሪያውን ደግሞ ከውሳኔው በኋላ እንሰጣለን ብለዋል። በሌላ በኩል ጥያቄውን ያነሱት ኮሚቴ ሰብሳቢ ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው የሲኖዶሱን ውሳኔ እንደሚጠብቁ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለ መሰናዱ ነው።
በቀጣዩ ዘገባችን የመደብር የተሰኘው የኢኮኖሚ ጉዳዮችን የምንዳሰስበት ነው። ጥቂቶች ብቻ በሞከሩት የህፃናት መጽሐፍ የማሳተም ዘርፍ ሚዳቋ አሳታሚ ድርጅት ከ50 በላይ መጽሐፍትን ለኢትዮጵያውያን ህፃናት አቅርቧል። በቅርቡ ደግሞ ድርጅቱ ከትምህርት ሚኒስቴር ጋር በመተባበር ህፃናት በፍጥነት የአማርኛ ፊደላትን እንዲለዩና እንዲያነቡ የሚያደርግ መርሃ ግብር መጀመሩ ተሰምቷል። የድርጅቱ መስራችና ኃላፊ ጽዮን ኪሮስ ከሀብታሙ ስዩም ጋር በሚያደርጉት ቆይታ የእስካሁን ጉዟቸውንና ቀጣይ ህልማቸውን አጋርተውናል።
ሚጢጢ ቀይ ቀበሮ፣ ብልህዋ አይጥ፣ የአድዋ ድል፣ የዮኒ ጉዞ ወደ ጉራጌ ዞን፣ እኒህና በአዋቂዎች ፊት ላይ ሳይቀር ፈገግታን የሚተዉ ሌሎች በምስል ያጌጡ የሕፃናት መጻሕፍትን በየመደብሩ በየብላቴናው እጅ አይታችሁ ይሆናል። ከእነዚህ መጻሕፍት በስተጀርባ ያለው ተቋም ሚዳቆ አሳታሚ ድርጅት ይባላል። የድርጅቱ መሥራችና ሥራ አስኪያጅ የሆኑት ወይዘሮ ጽዮን ኪሮስ ድርጅቱን ለማቋቋም ሐሳቡ የተጠነሰሰው እንደ ወላጅ የገጠማቸውን ችግር ተከትሎ እንደሆነ ያጋራሉ።
5 ዓመት በፊት ሴት ልጄ 3 ዓመቷ ነበር፣ ወንዱ 5 ዓመቱ ነበር። እና እስከዚህ እድሜያቸው ድረስ እኔ በየቀኑ ባህል የኛ ቤት ባህል ምንድን ነው፣ በየቀኑ ለልጆቻችን መጽሐፍ እናነባለን። ሁሌ የምናነብላቸው እንግሊዝኛ ነው። ከዛ በፊት አንዳንዶችን በአማርኛ እየተወከምኩኝ አነብላቸዋለሁ። ግን የማነብላቸው መጽሐፎች በሙሉ ያው የፈረንጅ መጽሐፍ ነው። እዛ ውስጥ ያሉት ታሪኮች ኢትዮጵያን የሚገልጹ ታሪኮች አይደሉም። ፌሪቴል ነው ቦታውን ኦክስፎርድ ስትሪትም የበለጠ ያውቁታል ዳን የአድዋ ስትሪት። የሚያዩት መጽሐፍ የሚያነቡት መጽሐፍ ሌላ ነገር ነው፣ ላይፋቸው ሌላ ነው። ስለዚህ እነሱ ትንሽ የሆነ እንዲመስላቸው ይሆናል። ስለዚህ እሱን ያነሳሳኝ
ሚዳቆ አሳታሚ ድርጅት 11 ለህጻናት የሚሆኑ ታሪኮችን አሳትሙ ለንባብ ማብቃቱን በቅርቡ ደግሞ በ5 የኢትዮጵያ ቋንቋዎች ማለትም በሀድያ፣ ወላይትኛ፣ ሲዳምኛና ሶማሊኛ ቋንቋዎች 70 መጽሐፍትን ለማሳተም በዝግጅት ላይ መሆኑን የነገሩን ወይዘሮ ጽዮን ኢትዮጵያውያን ህጻናት በቀላሉ ለማንበብ የሚገጥማቸውን ተግዳሮት ለመቀነስ ያለመ ስራ ከትምህርት ሚኒስቴር ጋር በመተባበር መጀመራቸውንም ያወሳሉ።
አሁን በእኛ ሀገር ከረንት ያለው ሁኔታ ምንድን ነው? ብዙ ልጅ ማንበብ አይችልም። አሁን በግዕዝ ነው ሪጅኖች ለምሳሌ አማራና አፍሪካ ሁለተኛ ክፍል ያሉ ልጆች 5% በላይ ያሉት አንድ ወርድ በትክክል ማንበብ አይችሉም። አሁን ይህ በ2011 የተደረገ ጥናት ከዛ በኋላ እንደውም ነገሮች ብሰዋሉ እንጂ አልተሻሻሉ። ይሄ መሰረታዊ ችግሩ እንደኔ የማስተማር ዘዴውም በጣም ሽንገዳ ላይ ያተኮረ ነው። እንዲገባቸው አይደለም ተደርጎ የተሰራው። መጀመሪያ ስንሰራ የሚሰራ ነው አንድ ውድዋርድ የሚባል ኤንጂዋለ እዛ ላይ አንድ ፔጅ እየሰራን እየሰጠን ከተማሪዎቹ ፊድባክ እየወሰድን አሰት ታይም አንድ ሌቭል መጽሐፍ እየሰራን ነው። አመቱን ሙሉ ሰርተን ይጨረስ ነው ቴስት ከዛ ደረግ ነው መንግስት ትምህርት ቤት እና መንግስት ቤት ቴስት ስናደርገው አንደኛው ክላስ ልጆቹ በአምስት ወር ውስጥ ማንበብ ቻሉ። እንግዲህ አሁን እኛ ቴስት ያደረግንበት ትምህርት ቤት የመንግስት ትምህርት ቤት ልጆች የሚማሩበት ትምህርት ቤት ነው። ትምህርት ሚኒስቴርን ይሄንን ዳታ ይዘን ሄደን አናገርናቸው። እነሱም አዩት፣ ገመገሙት እና ወደዱት። አሁን ምንድን ነው ከትምህርት ሚኒስቴር ጋር ያለን ዲል ምንድን ነው? ከረንት የሚቀጥለው አሁን የትምህርት አመት ማለት ነው ለፕራይቬት ስኩል እንድንሸጠውና ከዛ ወዲህ ዳታ ሰብስበን ከዛ መስተካከል ያለበት ነገር ተስተካክሎ የሚሻሻልም ተሻሽሎ ለሚቀጥለው አመት ከዛም ቀጥሎ ያለው አመት ናሽናሊ አዳፕት ለማድረግ ነው።
አንድ የመማሪያ መጽሐፍ ከ50 አጋዥ መጽሐፍት ከነጻ የዲጂታል ቅጂ ከመምህራን መመሪያና 9 ትናንሽ ማቅለሚያ መጽሐፍት ጋር 600 ብር የሚሸጠው ሚዳቆ አሳታሚ ድርጅት እዚህ ግባ የሚባል ትርፍ ባያገኝም በንባብ ባህል አለማደግ፣ የመጽሐፍ ስርጭት ደካማነትና ሌሎች የዘርፉ ችግሮች ሲቀረፉ የተሻለ ዘመን ይመጣል በሚል ተስፋ ስራውን ከደጋፊዎቹ ጋር መቀጠሉን ስራ አስኪያጁ ይናገራሉ። የንባብ ባህል ይስፋፋ ዘንድ ታዋቂ የኪነ ጥበብ ሰዎችን ያካተተ አነቃቂ ዘመቻ የተደረገበት አጋጣሚም ነበር።
በዓለም ላይ ያለውን ሰፊ እውቀት ማግኛ መንገድ ማንበብ ነው። መጽሐፍትን ለልጆቻችን ስናነብላቸው የትምህርትን የማወቅን ፍቅር እንሰጣቸዋለን። እድሜ ልክ አብሯቸው ቢዘልቅ ፍቅር
ለልጆቻቸው የምታነቡላቸው ከሆነ ክፉን ከበጎው እውነቱን ከሐሰት ለመለየት የሚያስችላቸውን ምክንያታዊና ሚዛናዊ የሆነ አስተሳሰብ እንዲያዳብሩ ይረዳቸዋል።
የመጪው ዘመን ህልማችሁ ምንድን ነው? በቀጣይ ዓመታት ውስጥ ልታሳኩት የምትፈልጉት ነገር ምንድን ነው?
ወደፊት እንድንሄድ ነው። የበለጠ መጽሐፎች ዲቨሎፕ እንድናደርግ፣ ቴክስት ቡኮች እንድንሰራ። ሁለተኛው ዓላማ ደግሞ ግዕዝ ላይ የሚሰሩ ሌሎች የሪጅን ቋንቋዎች ላይ ለመስራት ሀሳብ አለበት። አሁን የሚቀጥለው ሀሳባችን ግዕዝኛ ላይ ለመስራት ነው። ከዛ ወደ ጓደኛ ያያለ ግዕዝ ላይ ያሉትን ቋንቋዎች ለመሻሻል
ሚዳቋ ሳታሚ ድርጅት ከዚህ በተጨማሪ አጋዥ የስልክ ላይ መተግበሪያዎችን ለመጀመር በውጭ ሀገራት የሚኖሩ ኢትዮጵያን መጻፍቶቹን የሚያገኙበት መላ ለመፍጠር እየተሰናዳ መሆኑን አሳውቋል። መጻፍቶቹ ከመደበኛው ቅርጻቸው ወጥተው ሙሉ በሙሉ ወደ ዲጂታል ቅጅ እንዲቀየሩ ግን ለጊዜው እቅድ እንደሌለው አጋርተውናል። ሚዳቋ ሳታሚ ድርጅት ዘአሊያንና ደራሲያንን ጨምሮ ከ50 በላይ ባለሙያዎች ጋር በትብብር እንደሚሰራ ከድርጅቱ ማስገንዘቢያ ተረድተናል።
የጋቢና ቪኦኤ ዝግጅታችን ነው እያደመጣችሁ የምትገኙት። ሀብታሙ ተከታይ መሰናዷለን።
ተከታይ መሰናዷችን የወጣቶች በተለያዩ ጉዳዮች ላይ የሚሰጧቸው አስተያየቶች የሚስተናገዱበት ነው። የዛሬውን እንደሚከተሉ እናቀርባለን።
2011 አልቆ 2012 ሊገባ ጥቂት ቀናቶች ቀሩት። 2011 ውስጥ መልካምም ይሁን መጥፎ ነገሮችን አስተናግደናል። አዲስ ዓመት ማለት አዲስ ነገር የምናቅድበት፣ ነገሮችን በተስፋ የምንመለከትበት ወቅት ላይ ነን። በዚህ በአዲስ ዓመት መጀመሪያ ላይ ሆናችሁ ለቀጣዩ ዓመት ምን አቀዳችሁ?
ስሜ ማስረሻ ግርማ ይባላል። የምኖረው አዳማ ከተማ ነው። 2012 እንግዲህ ያው ከበፊቱ በተሻለ ስራ ለመስራት እናቅዳለን። የራሴ መልቲሚዲያ አለን። ሚሊኒየም አዳራሽ ፕሮግራም እናዘጋጃለን። ከእግዚአብሔር ጋራ ከተሳካልን የቀድሞ ጀግኖቻችንን ለማስታወስ ያህል ለምሳሌ አብዲሳ ጋር የተለያዩ ሰዎች ከዚህ በፊት ለኦሮሞ ህዝብና ለኢትዮጵያ ህዝብ በትግልም በብዙ ነገር የረዱኔ ለማስታወስ ያህል ስራ ጀምረናል። እየተንቀሳቀስ ነው። 2012 እንግዲህ ከተሳካልን ይህን ስራ አቅደናል። በግል ህይወቴ ደግሞ ያ 2012 ሶስተኛ ልጄን ወደ ምድር ለማምጣት አሁን እርጉዝ ነኝ። የተሻለ ህይወት ቤተሰቤን ለማኖር የተሻለ ደረጃ ለመድረስ እንግዲህ ከእግዚአብሔር ጋር እንደዚህ አይነት እቅድ አለ።
ሀብታሙ አለ የማለት የ2011 ተመራቂ ነኝ እና በቃ ብዙም ከመንግስት ስራ ምናምን አንጠብቅም። በራሳችን ለመስራት እና ለመንቀሳቀስ አስበናል። በቃ እንደዚህ ነው ይሄን ያለው ነገር።
ማስተዋል አበበ እባላለሁ። የአራተኛ ዓመት የፋርማሲ ተማሪ ነኝ። እንግዲህ በ2012 ላይ ይመረቃለሁ እና የተሻለ መጠን ትምህርቴን አጥቼ በቃ የተሻለ ዝግጅት አድርጌ በጥሩ ውጤት የመመረቅ ነው ያሰብኩት። ከዛ በተረፈ በቃ ያው ጎንደር ዩኒቨርሲቲ ነው የምማረው እና በዛው ዩኒቨርሲቲያችን አጠገብ አለ የአረጋውያን መርጃ ነው እና ያው አረጋውያንን የምንከባከብበት ስላለ ለሱም ያው በተሻለ መጠን ኢንቮልቭ ለማድረግ አስቤያለሁ።
ትምህርት መማር፣ አረጋውያንን መደገፍ፣ ታላላቅ አባቶችን የሚዘክር ፕሮግራም ማዘጋጀት፣ የራሳችንን ስራ ፈጥረን መስራት እንዲሁም ደግሞ ልጅ መውለድ ብላችሁናል። የሁላችሁም ሀሳብ እንዲሳካ እየተመኘን መልካም አዲስ ዓመት እንላችኋለን።
ሄደንን እናመሰግናለን። ሄደን ገረመች ነበረች። ሄደን ገረመው ነበረች ወጣቶቹን ያነጋገረቻቸው። ተከታዩ ዘገባችን የዘጋቢዎች መስኮት መሰናዶ ነው። በማህበራዊ ድረገጽ ከ420 ሺህ ብር በላይ በማሰባሰብ ከ1500 በላይ ተማሪዎችን በደብተርና የመጻፊያ መደገፋቸውን የነቀምቴ ልጆች ፌስቡክ ገጽ አስተባባሪ ለቪኦኤ ተናግረዋል። አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የተጀመረው ዘመቻ እንዲሳካ በሀገር ውስጥና ውጭ ሀገር የሚገኙ የነቀምቴ ተወላጆችና ሌሎችም ተሳትፈዋል ብለዋል አስተባባሪው።
በከተማዋ ለሚገኙ ችግረኛ ሴት ተማሪዎች የንጽህና መጠበቂያ ምርቶችን እንዲሁ በመለገስ ላይ እንደሚገኙም ተነግሯል። የከተማዋ ከንቲባ ጽህፈት ቤት ኃላፊ ይህ በጎ ተግባር በ11 ትምህርት ቤቶች የሚገኙ ችግረኛ ተማሪዎችን ተጠቃሚ ያደርጋል ብለዋል። ናኮር መልካ ከአምቦ ተጨማሪ አጭር ጥንቅር ልኮልናል፣ እንደሚከተለው ይቀርባል።
አቶ ለሊሳ አማኑኤል የአንድ መንግስታዊ ያልሆነ ድርጅት ሰራተኛ ናቸው። የዶሮ ታሪክን ለማውሳት፣ የልጅነት ትውስታቸውን ለማካፈል፣ በማህበራዊ ጉዳዮች ላይ ሀሳብ ለመቋደስ የከፈቱት የነቀምቴ ልጆች የተባለ የፌስቡክ ገጽ ሌላም ቁም ነገር ይዞ መጥቷል ይላሉ። ፌስቡክን ለበጎ አድራጎት ተግባር አውለው በአገር ውስጥና በሌላም ሀገራት የሚኖሩ የነቀምቴ ተወላጆችና ሌሎችንም አስተባብረው 1500 ለሚሆኑ ችግረኛ ተማሪዎች ደብተር፣ እስክሪብቶና እርሳስ መግዛታቸውን ይናገራሉ።
ከራም መሰሪቲ ሀዋሳ ከነበሬ ስሜ እጆሌ አርከቀለይ።
በዚህ ማህበራዊ ድረገጽ ለችግረኛ ቤተሰብ ተማሪዎች ደብተር እንገዛለን በማለት ቅስቀሳ ጀመርን። ይህም ተግባር ተሳክቶልን ወደ 420,000 ብር ነው የሰበሰብነው። ለ1000 ተማሪዎች ለመግዛት ያሰብነውን ለ1500 ተማሪዎች ባለ 50 የሆነ ደብተር፣ አንዳንድ ደርዘን ባለ 100 አራትና 7 እስክሪብቶና 6 እርሳስ መግዛት ችለናል።
በሸኒስ ከንተው ፓኬጅ ከመሰሰር ነው።
አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የጀመሩት ይበጎ ተግባር ከገብ ይደርስ ዘንድ ከሚመለከታቸው አካላት ጋር መወያየታቸውን ገልጸዋል።
ከንተ ሞስሪት ቤኩ ደንበኡ በርሲሶተ ዮካን መነበሩም ሳት ከንዘባ ገልቀን ዘልቀለ
ከትምህርት ቤት ርዕሰ መምህራን ጋር በዚህ ጉዳይ ዙሪያ ተወያይተናል። እንዲሁም ከሴቶችና ሕፃናት ጉዳይ ጽፈት ቤት ጋር ውይይት አድርገናል። በዚህ መሰረት እነሱ ናቸው የሚረዱ ተማሪዎችን የለዩልን። በየአካባቢው በሚገኘው ድርም የተለዩ ሕፃናት ስለነበሩ በዚህ መልኩ ነው ድጋፍ የሚገባቸውን ተማሪዎች የለየናቸው። በደብተር ብቻ አንቀርም። ችግረኛ ተማሪዎች ትምህርታቸውን አቋርጠው አልባሌ ቦታ እንዳይውሉ ለወደፊቱም ያሰምንላቸዋለን ብለዋል አቶ ለሊሳ። ሴት ተማሪዎችን በተመለከተም ያቀነዋል ይላሉ። በቀጣዩ የትምህርት ዘመን ተማሪዎች የትምህርት መርጃ ግብዓቶች ችግር ያጋጥማቸዋል ብለን አናስብም። ሆኖም ግን ደንብ ልብስ ለማሟላት እንዲሁም አንዳንድ ተማሪ እንኳ ይዘን የምግባቸው ወጪ የምንችልበት ሁኔታ ላይ እየተወያየን ነው። በተጨማሪም አንዳንድ ሴት ተማሪዎች ሞዴስ ለመግዛት አቅም ስለሌላቸው የወር አበባቸው ሲመጣ ለተከታታይ አንድ ሳምንት ከትምህርታቸው የሚቀሩበት ሁኔታ እንዳለ ከመምህራን ለመረዳት ችለናል። ሞዴስ በመግዛት ብቻ ሳይሆን ይህ አይነት ችግር ሲያጋጥማቸውም የሚቀይሩበት መጸዳጃ ቤት እንዲኖር ለማድረግ እየተወያየን ነው።
ሙኒሲፓል ፓዲ ከነሀለት የሚሱ ደንበኝ ረት መሪያቻ ቢራ
ይህን ድጋፍ የተረከቧቸው የከተማው ከንቲባ ጽህፈት ቤት ኃላፊ አቶ ፍርዲስ አገመዳ በዚህ ድጋፍ ምን ያህል ትምህርት ቤቶች ተጠቃሚ እንደሚሆኑ በመጥቀስ ስለ ስኬታማነቱም ተሰርቷል ያሉትን ገልጸዋል። ደብተር መግዛት የማይችሉ ተማሪዎች በቀበሌ ትምህርት ቤትና ሴቶችና ህጻናት ጉዳይ ጽህፈት ቤት ነው ተለይተው ወደ እኛ የሚመጡት። ድጋፉ በጥንቃቄ 11 ትምህርት ቤት ውስጥ ላሉ 1500 ተማሪዎች እንዲሰጥ የሚሰራው የነቀምቴ ልጆች በተባለው የፌስቡክ ገጽ ከጥቂት ወራት በፊት ከ450,000 ብር በላይ ተሰብስቦ ለነቀምቴ ስፔሻላይዝድ ሆስፒታል ታካሚዎች የሚለብሱት የተለያዩ አልባሳት ተገዝተው ተበርክተዋል ያሉት አስተባባሪው በዚሁ ገጽ አማካኝነት ከአሜሪካን ሀገር የተላከ አንድ ኮንቴይነር ሙሉ የህክምና ቁሳቁስ ድጋፍ ወጪም በመሸፈን ነቀምቴ እንዲደርስ መደረጉን ገልጸዋል። የአሜሪካ ድምፅ ሬዲዮ ናኮር መልካ ካምቦ።
እንግዲህ ሞክረን ነበረ ግን ጊዜው ብዙ የሚያስኬዳል አልሆነም። አድማጮች ባሉበት ወዝውዝ እያሉ እንደሆነ ይሰማኛል።
ግን አንተ ጎጃም እንደመወለድ እስክስታ በጣም ይቀርሃል። እኔ ድሬዳዋ
ነው። የግል ተሰጥቶ የግል ተሰጥቶ ነው እና
በህዝብ ፊት እንፈታተሻለን።
የሌላ ቀን በሌላ ቀን።
እሺ እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው በስክስታም ጭምር
ዛሬ
ሲሆን ግርማና
እንዲሁም ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የነበረው ደግሞ ሞክቢሊያ ቤሮ።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታችኋለን። ነገ እንገናኝ። ማስታታኪ ነበር ለተማሰው ምንም ዛሬ ታዲያ ሲደርስ የልብሽ ሁለኔ ለኔ ለኔ ማለት ችሎ 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 ሲበቃው ላይ መለስ በቀላሉ ሰው መቻል መቻል መቻል
kun radio sagale americati.